ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 1 2014 ዓመተ ምህረት ዝግጅታችን ጀመረ።
ህብረተሰቡ መውጣቱ ወጥቷል፣ ግን እቃው እና የሚበላው ደግሞ የሚለብሱት አንድ የእግሩን ጫማ ነው ያወጡ። ከባድ መሳሪያ እየተወረወረ ህብረተሰቡ እየሸሸ ነው የወጣው። በበረሃ እስካሁን ያልወጡ አለ፣ የወጡም አለ።
አሁን ባለው ጦርነት ምክንያት ከአፋር ክልል መፈናቀላቸውን የገለጹ የአካባቢው ነዋሪ ናቸው። በአብይ ርዕስ ዘገባ አለን።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓት ያለም ዜና
ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን አድማጮቻችን። ከዚህ በተረፈ ደግሞ ከደቡብ ክልል ዲላ ከተማ ወደ ኦሮሚያ ክልል አማሮ ልዩ ወረዳ ሲያመሩ በነበሩ አምስት የጭነት መኪኖች ላይ በተከፈተ ተኩስ ሶስት ሰዎች ሲገደሉ ሌሎች አራት ክፉኛ ቆስለዋል ሲሉ ከጥቃቱ የተረፉ ግለሰቦችና የአካባቢዎቹ ባለስልጣናት ለአሜሪካ ድምፅ ተናግረዋል። በትግራይ የሚገኙ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገረ ስብከት በጋራ በመሆን የራሳቸውን ጠቅላይ ቤተ ክህነት ለማቋቋም መወሰናቸውም ተሰምቷል። እነዚህና ሌሎች ዝግጅቶች በምሽቱ እናስደምጣችኋለን። ጤና ይስጥልን፣ እንደምን አምሽታችኋል። ሀብታሙ ስዩም የምሽቱ አስተናጋጃችሁ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውናሉ። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው ስትሆን የዕለቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ እንጋብዛለን። አስቀድመን የዓለም ዋና ዋና ዜናዎችን እናሰማችኋለን።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአፍሪካ ቀንድ ድርቅ ሚሊዮኖች ለቸነፈር መጋለጣቸው ተዘገበ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም እንዳመለከተው በአፍሪካ ቀንድ የሚታየው ድርቅ ቁጥሩ 13 ሚሊዮን የሚደርስ ህዝብ ለከባድ ረሃብ ያጋልጣል። ሶማሊያን፣ ኢትዮጵያንና ኬንያን ጨምሮ ክልሉ እንደ አውሮፓውያን ዘመን አቆጣጠር ከ1981 ዓመተ ምህረት ወዲህ አይቶት የማያውቅ እጅግ ከፍተኛ ድርቅ እየተጋፈጠ ነው ሲል ድርጅቱ በዛሬው ዕለት ባወጣው መግለጫ ይፋ አድርጓል። በመሆኑም ሊከተል የሚችለውን እጅግ የከፋ ሰብአዊ ቀውስ ለመመከት አፋጣኝ እርዳታ እንዲደረግ ጥሪ አሰምቷል። ድርቁ በደቡብና በደቡብ ምስራቅ ኢትዮጵያ፣ በደቡብ ምስራቅና ሰሜናዊ ኬንያ እንዲሁም በደቡብ መካከለኛው ሶማሊያ የአርብቶ አደርና አርሶ አደር ማህበረሰቦችን እየጎዳ ነው ብሏል። በክልሉ ያለው የተመጣጠነ ምግብ እጥረትም መጠን ከፍተኛ መሆኑን ያመለከተው የዓለም የምግብ ፕሮግራም ቁጥራቸው 4.5 ሚሊዮን ለሚደርስ ሰዎች አስቸኳይ ምግብ እርዳታ ለማድረስና የከፋ የአየር ንብረት የሚያስከትላቸውን አደጋዎች የበለጠ መቋቋም እንዲችሉ ለመርዳት የ327 ሚሊዮን ዶላር እርዳታ እንደሚያስፈልገው አስታውቋል። ለሶስት ተከታታይ ጊዜያት የበልግ ዝናብ ባለመዝነቡ የሰብል ምርት መውደሙንና ባልተለመደ መልኩም ከፍተኛ መጠን ያለው የእንስሳት ሞት ማስከተሉን WFP በመግለጫው አመልክቷል። የውሃና የግጦሽ መሬት እጥረት ቤተሰቦች ቀያቸውን ለቀው እንዲኮበልሉ ያስገድድና በማህበረሰቦች መካከልም ግጭት እንዲባባስ ምክንያት እየሆነ ነው ብሏል። በሚቀጥሉ ተራቶች የሚጠበቀው ከአማካኝ በታች የሆነ ዝናብ መጠን ሁኔታው ከዚህም የከፋ እንዲሆን ያደርጋል የሚል ስጋት አሳድሯል። ሌሎችም አልፎ አልፎ የኃይል ግጭቶች በሚታዩበት በዚህ ክልል ተባብሶ ሊቀጥል የሚችለው አደጋ ያሳደረባቸውን ስጋት አመልክተዋል። የተባበሩት መንግስታት የሕፃናት ድርጅት ባለፈው ወር መገባደጃ እንዳስታወቀው በኢትዮጵያ ብቻ ከ6 ሚሊዮን በላይ ሰዎች በመጪው የመጋቢት ወር አጋማሽ አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል ተብሎ ይጠበቃል። በጎረቤት ሶማሊያ ደግሞ ቁጥሩ ከ7 ሚሊዮን በላይ የሚሆን ሕዝብ አስቸኳይ እርዳታ እንደሚሻ የሶማሊያው መንግስታዊ ያልሆነ ድርጅት ኅብረት አስታውቋል። በትላንትናው ዕለት ወደ አማራና ትግራይ ክልል ጉብኝት አድርገው የተመለሱት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ በሴቶችና ሕፃናት ላይ የደረሰውን ጉዳት ከተመለከቱ በኋላ የመንግስታቱ ድርጅት በሴቶች ላይ የሚደርሱት ጥቃቶችን አስመልክቶ የሚታገሰው ምንም ነገር የለም ሲሉ ተናግረዋል። የከፍተኛ ኃላፊዋን ጉብኝት አስመልክቶ ማምሻውን መግለጫ ያወጡት የድርጅቱ ዋና ቃል አቀባይ ፈርሃን ሀቅ ጉብኝቱ እንደሚቀጥል ጠቁመዋል። ኤደን ገረመው ዝርዝሩን ይዛለች እንደሚከተለው ታቀርባለች።
በሰሜን ኢትዮጵያ በጉብኝት ላይ የሚገኙት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ የተባበሩት መንግስታት ድርጅት በጾታዊ ጥቃት ላይ ዜሮ ቶለራንስ ወይም ምንም አይነት መቻቻል የለም ሲሉ ማሳሰባቸውን የድርጅቱ ዋና ቃል አቀባይ ፍርሃን ሀቅ በትላንትናው ዕለት አስታወቁ። ምክትል ዋና ጸሐፊዋ ይህንን ያሉት በትላንትናው ዕለት በኮምቦልቻ በግጭቱ ምክንያት ጉዳት የደረሰባቸውን ህጻናትና ሴቶች ከጎበኙ በኋላ ሲሆን በዛ ባለው ጤና ተቋማት ትምህርት ቤቶችና በግብርናው ዘርፍ ላይ የተፈጸሙ ጉዳቶችና የንብረት ውድመቶችንም ጎብኝቷል። ምክትል ዋና ጸሐፊዋ የጦርነቱ ሰለባ ለሆኑት አብረው መሆናቸውን ያስታወቁ ሲሆን የመንግስታቱ ድርጅት በኢትዮጵያ ዘላቂ ሰላም እንዲመጣ ጥረቱ እንደሚቀጥልም አስታውቋል። የመንግስታቱ ድርጅት ጥቃት ለደረሰባቸው ሴቶች አካላዊና ስነልቦናዊ ድጋፍን ለማድረግ መፍትሄ መፈለጉን ይቀጥላልም ብለዋል። ምክትል ዋና ጸሐፊዋ በከኮምቦልቻ በለቀቁበት ሰዓት በግጭቱ ምክንያት የሰላም ዋጋ ከፍተኛ መሆኑ የማይጠረጠር ነው ሲሉ ኢትዮጵያውያን ሰላማቸው እንዲመለስ ማገዝ አለብን ብለዋል። ከዚህ በተጨማሪም መሪዎች ሴቶችን በተሐድሶና መልሶ ማቋቋም ጥረቶች ውስጥ እንዲያሳትፉም ጥሪ አድርገዋል። ትላንት ማምሻውን ወደ መቀሌ ያመሩት ምክትል ዋና ጸሐፊዋ በዛም ከክልሉ ፕሬዝዳንት ጋር የተገናኙ ሲሆን በተባበሩት መንግስታት ድርጅት ድጋፍ የሚደረግለትን የመቀሌ አይደር ሆስፒታል ውስጥ ለተደፈሩ ሴቶች ሁለንተናዊ ድጋፍ የሚያደርገውን ማዕከል ጎብኝተዋል። በቀጣይም ወደ አፋርና ሶማሌ ክልሎች እንደሚጓዙም የድርጅቱ ቃል አቀባይ ፍርሃን ሀቅ አስታውቀዋል።
የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሩሲያና ዩክሬን ውጥረት ላይ ከፕሬዝዳንት ቮሎዲሚር ዘለንስኪ ጋር ለመምከር ዛሬ ማክሰኞ ወደ ዩክሬን አቅንተዋል። ማክሮን ትላንት ሰኞ በተመሳሳይ ጉዳይ ከሩሲያው ፕሬዝዳንት ፑቲን ጋር ሞስኮ ላይ ለሰዓታት ተነጋግረዋል። በሌላም በኩል የዩናይትድ ስቴትስ ፕሬዝዳንት በሩሲያና ዩክሬን ውጥረት ላይ ለመምከር ከአዲሱ የጀርመን ቻንስለር ጋር ትላንት ሰኞ በዋይት ሀውስ ተገናኝተው ተነጋግረዋል። አድማጮች፣ በሩሲያ ላይ ተጠናቀረውን ዘገባ በመጽሔት ክፍለ ጊዜ እናቀርባለን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ማምሻው ላይ መስሪያ ቤታቸው በባህርና በሳይበር ደህንነት ላይ ያሉ ትብብሮችን ለማሳደግ ኳድ በሚል አጽህሮት በሚታወቀው የአራቱ ሀገሮች ዩናይትድ ስቴትስ፣ ህንድ፣ ጃፓንና አውስትራሊያ ሚኒስትሮች ስብሰባዎች ላይ ለመካፈል ወደዚያ ማቅናታቸው ተዘገበ። የውጭ ጉዳይ ሚኒስትሩ በተጨማሪም በኢንዶ ፓሲፊክ ክልል ውስጥ በኃይልና በማስገደድ የሚፈጸሙ ድርጊቶችን ለመመከት በታለመ ስነ ስርዓት ይሳተፋሉ። ብሊንከን አውስትራሊያን ሲጎበኙ ባለፈው መስከረም በዩናይትድ ስቴትስ በአውስትራሊያና በእንግሊዝ መካከል የተደረሰውን የሶስትዮሽ የደህንነት አጋርነት የሚል ስያሜ የተሰጠው ስምምነት ይፋ ከተደረገ ወዲህ የአሁኑ የመጀመሪያቸው ነው። ስምምነቱ G7 በመባል የሚታወቁት ሰባቱ ሀያላን አገሮች አባል ላልሆነችው አውስትራሊያ በኒውክሌር የሚንቀሳቀሱ የባህር ሰጓጅ መርከቦችን ለመገንባት የተደረሰውን ያካተተ ነው። ይህም በክልሉ የቻይናን ወታደራዊ መስፋፋት ለመከላከል የተጠናከረ መከላከያ አካል ተደርጎ ተነግሯል። በታይዋን አነስተኛው ድምጽ መስጠት የሚያስችል እድሜ ወደ 18 ዓመት ዝቅ እንዲል የተያዘ እንቅስቃሴ ቀጥሏል። እድሜያቸው 18 ዓመት የሞላ ታይዋናውያን ራሳቸውን ችለው ሊኖሩ፣ ትዳር ሊመሰርቱ፣ አለያም ቢከሰሱ አዋቂዎች በሚበየኑበት የህግ አግባብ ፍርድ ቤት ቀርበው ሊጠየቁና ለውትድርና አገልግሎትም ሊጠሩም ጭምር ይችላሉ። ይሁንና በፕሬዝዳንታዊና የህግ አውጪዎች ምርጫ ድምጽ መስጠት ግን አይችሉም። ለአመታት ውይይት ቢደረግበትም 18 ዓመት የሞላቸውን ወጣቶች መብት ለማስከበር የተቀየሰው ጥረት ግን በእጅጉ በማስገሙ ዲሞክራሲያዊ ስርዓት ከመጣ ከሩብ ምዕተ ዓመታት በኋላም በታይዋን በብሔራዊ ደረጃ ድምጽ መስጠት የሚያስችለው እድሜ ከ20 ዓመት ዝቅ ሳይል ቀርቷል። እንደ አውሮፓውያን ዘመን አቆጣጠር ከ2017 ጀምሮ እድሜያቸው 18 እና ከዚያ በላይ የሆኑ የታይዋን ዜጎች በብሔራዊ ደረጃ በሚካሄዱ ህዝበ ውሳኔዎች ድምጽ መስጠት ይችላሉ። በተጨማሪም በ2023 ዓ.ም 18 ዓመት የሞላው የታይዋን ወጣት በእድሜው እርከን እንደ አዋቂ መቆጠር ይጀምራል ተብሏል። የባንክ ብድር የማግኘት፣ ክሬዲት ካርድ የመጠቀምና የኪራይ ውል የመፈጸም መብት ለሚያጎናጽፍ፣ ራስን በራስ የማስተዳደር የፋይናንስ ነጻነት መብት የሚያጎናጽፍ በር ይከፈትላቸዋል ነው የተባለው። በአንጻሩም ፕሬዝዳንታቸውንና ተወካዮቻቸውን መምረጥ ይችሉ እንደሆን መድረግ ያለበት ህገ መንግስታዊ ማሻሻ ዋና ዋና የሚባሉት መሰናክሎች ማለፍ በመቻል ያለመቻሉ ይወሰናል ተብሏል። ለዚህም እንደ ብርቱ ፈተና ከሚታዩት ውስጥ አሁንም የ18ና 19 ዓመት ዕድሜ ያላቸውን ወጣቶች በፖለቲካ እንዳልበሰሉ ጨቅላ አድርገው የሚመለከቱ ወግ አጥባቂ የማህበራዊ አመለካከቶች ናቸው። በመሆኑም ጥረቱ ታይዋንን ጨምሮ በመላው ቻይና የሚንቀሳቀሰውና በታይዋንም ትልቁ የሆነው ኮሚንቴ ወይም የቻይና ብሔራዊ ፓርቲ በመባል ከሚታወቀው ፓርቲ ተቃውሞ ገጥሞታል። የማሻሻያ ህጉ ደጋፊዎች በበኩላቸው ሁለቱም በወጣት ምራጮች ዘንድ ከፍተኛ ድጋፍ ያላቸው ገዢው መሃል ግራ ዘመም ዲሞክራሲያዊ ህዝቦች ፓርቲና የመሃል ግራ ዘመሙ አዲሱ ፓወር ፓርቲ እንዲሁም ማዕከላዊው የታይዋን ህዝቦች ፓርቲ ናቸው። ታይዋን ድምጽ መስጠት የሚያስችለውን እድሜ ዝቅ ለማድረግ ያለው የህዝብ ድጋፍ ውጤት በአመዛኙ የፓርቲ መስመሮችን የተከተለ ነው። የፕሬዝዳንት ጆ ባይደን ከፍተኛ የሳይንስ አማካሪ በሰራተኞቻቸው ላይ ያሳይተዋል በተባሉ ክብራቸውን ዝቅ የማድረግ ያልተገባ አቀራረብ የቀረበባቸውን ቅሬታ ተከትሎ በትላንትናው ዕለት ስራቸውን ለቀቁ። የሳይንስና ቴክኖሎጂ ፖሊሲ ጽህፈት ቤት ዳይሬክተር የነበሩት ኤሪክ ላንደር ለበታች ሰራተኞቻቸው አሳይተዋል ያሉትን አያያዝ የተመለከተ ቅሬታ የውስጥ ግምገማ ትኩረት ሆኖ ቆይቷል። የተባለው ግምገማ በትላንትናው ዕለት በመጀመሪያ ፖለቲኮ በተባለው ጋዜጣ ላይ ዘገባ የቀረበበት ሲሆን ቆይቶም የዋይት ሃውስዋ የፕሬስ ጽህፈት ቤት ኃላፊ ጄምስ ሳኪ ትክክለኛነቱን አረጋግጠው ተናግረው ነበር። ላንደር ለባይደን ባቀረቡት የስራ መልቀቂያ ደብዳቤ ከዚህ ቀደም አብረውኝ የሰሩትንም ሆነ አሁንም ስራ ላይ ያሉ የስራ ባልደረቦቼን በማነጋገርበት ወቅት ባደረስኩባቸው ጉዳት በእጅጉ አዝኛለሁ፣ ተጸጽቻለሁ ነበር ያሉት። አንዳንድ ጊዜ የሚፈታተንና ትችት ባዘላቀራረባቸው ራሳቸውንም ባልደረቦቻቸውንም ለመግፋት ይጥሩ እንደነበር በመጥቀስ የተናገርኳቸው ነገሮችና የተናገርኩባቸው መንገዶች አንዳንድ ጊዜ ከመስመር ያለፉ እናም የሌሎችን ክብር ያጎደሉ ነበሩ ሲሉ የቀረቡባቸውን ቅሬታዎች አምነው ተቀብለዋል። በላንደር ላይ የቀረቡት ወንጀላዎች ያንዳንዶችን ስሜት በጥልቅ መንካታቸው አልቀረም። ለዚህ ምክንያቱ ባይደን ወደ ስልጣን ሲመጡ ባስተዳደራቸው አባላት መካከል ሊታይ የሚችል ማንኛውንም አይነት ንቀት የተንጸባረቀበት አቀራረብ ላይ ጠንከር ያለ እርምጃ ለመውሰድና የቀድሞ ፕሬዝዳንት ዶናልድ ትራምፕ ያሳዩት ከነበረው አጉል የሚሰኝ አቀራረብና አጸያፊ የተባለ አነጋገር የተለየ ሁኔታ ለመፍጠር ቃል በመግባታቸው ነው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። The
Voice of America. አሉላ አበበን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 1 2014 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪኦኤአምሃሪክ የፌስቡክ ገጻችን በኩል ማዳመጥ ይቻላል። አሁን ወደ ዕለቱ አበይ ዘገባችን እንለፍ። የህዋት ኃይሎች በአፋር ኪልበቲ ረሱ ዞን ከፈቱት በተባለ ጦርነት ተቆርጠው ወደ ሰላማዊ ቀጠና መዝለቅ ያልቻሉ ከ150 ሺህ በላይ ሰዎች ያሉበትን አሁናዊ መረጃ ማግኘት ባለመቻላቸው ስጋት እንደገባቸው ነዋሪዎች እየገለጹ ነው። የአፋር ብሔራዊ ክልላዊ መንግስት የዛሬ 3 ቀን ባወጣው መግለጫ የኢትዮ ጅቡቲ የባቡር መስመር ማዕከል የሆነችውን የሰርዶ ከተማ ለመቆጣጠር ከታህሳስ 10 2014 ዓ.ም ተመረጀ ጀምሮ በኪልበቲ ረሱ ዞን የህዋት ኃይሎች ጦርነት መክፈታቸውን ዘርዝሯል። መግለጫው በአምስት ወረዳዎችና አንድ የከተማ አስተዳደር ላይ ኃይሎቹ ከፍተውታል ባለው ጦርነት ከ300 ሺህ በላይ ሰዎች መፈናቀላቸውን አስታውቋል። መስፍን አራጌ።
ተፈናቅለው ወደ አጎራባች ከተሞችና ቀበሌዎች ከወጡት ሰዎች መካከል አቶ መሐመድ አህመድ አንዱ ናቸው። በጦርነቱ ምክንያት ቤተሰባቸውን ጥለው መሰደዳቸውን ይናገራሉ።
ህብረተሰቡ መውጣቱ ወጥቷል፣ ግን እቃው እና የሚበላው ደግሞ የሚለብሱት አንድ የእግሩን ጫማ ነው ያወጡ። ከባድ መሳሪያ እየተወረወረ
ህብረተሰቡ እየሸሸ ነው የወጣው። በበረሃ እስካሁን ያልወጡ አለ፣ የወጡም አለ፣ ዋላ ህጻኖቹም አለ፣ በመንገድ የወለዱት ሰዎችም አለ። መሄድም ያልችሉ እስካሁን በእግሩ እስካሁን የሚያጋዙት ሽማግሌዎችም አለ። ደግሞ መንገዱን ሲቆረጥ በጠራራ አድርጎ የወጡት አለ። ጉልበት ያለው ይወጡዋል፣ ጉልበት የሌለው አልወጡም። እስካሁን እዛ ተራራ ላይ ርቦት ነው ያለ።
እስከ ሰመራ የተሻገረውን የስደት ቆይታቸውን ፈታኝ ሲሉ የሚገልጹት አቶ መሐመድ በመንገዳቸው አሳዛኝ ሲሉ የገለጹት ሰብአዊ ቀውስ እንዳጋጠማቸውም ጠቁመዋል።
ከበዓላ ተፈናቅሎ ወደ እረብት ገባ መጀመሪያ። ከዛ ከበዓላ ላይ ያለው ግንባሩ ላይ ከባድ መሳሪያ ሲተኮስ እኛ ኃይሉን ስንፈናቀል ቀጥቶ መጥቶ እረብቲ ገቡ። እነሱ ደግሞ እረብቲ ላይ ጦርነት ሲከፈት ደግሞ ወደ አፍዴራ ተገሰገሰ። አፍዴራ እረብቲ መካከል 400 ምናምን ኪሎ ሜትር ነው። ውሃ የለም፣ መንገድ ላይ በረሃ ነው። እንኳን አንድ ዛፉን እንኳን አታገኝም። ሜዳ ስለሆነ። ስለዚህ የቻሉት ሰመራ ገብቷል። አሁን ሰመራ ላይ ያሉት አሉ፣ ሎጊያም አለ፣ አፍዴራም አለ። ከአፍዴራ ረፍ ብለህ ሰራባ የምትባል ቦታ አለ። በቃ እንደዛ ብሎ ተከፋፍሎ ነው ያለው ህብረተሰብ። እኔ አሁን ሰመራ ናይ፣ ሰመራ መጥቼ ሰመራ ላይ ነው። ሰመራ ካምፕ ላይ ተሰብስበው አሉ። ሎጊያም እዚህ ደግሞ ዝም ብሎ እንግና ቦታን አጥቶ በዛ በረንዳ ላይ የሚያድሩታል።
ከፍተኛ የፌዴራል መንግስት ባለስልጣናት በሀገር ውስጥ የመገናኛ ብዙሀን አፋር ውስጥ አሳሳቢ ችግር እንደሌለ አድርገው መግለጫ ሰጥተዋል የሚሉት ደግሞ በሰመራ ዩኒቨርሲቲ መምህርና ለተፈናቃዮቹ ሰብአዊ እርዳታ ለማድረስ በበጎ ፈቃደኝነት የሚያገለግሉት መሐመድ አህመድ ናቸው።
አፋር በኩል ያለው ችግር ብዙም እንዳልሆነና ያን አክል አደጋ ነገር እንደሌለ ወያኔ ተቆጣጥራቸው ቦታዎች የሉም ብሎ ዘገባ መስራት ትናንትናም ጭምር በተመሳሳይ ቶን የገለጸው ነገር በጣም ህዝቡን አሳዝኗል።
የክልሉ መንግስት አሁናዊ መረጃ እንደሚያመለክተው ከመጋሌ፣ ራፕቲ፣ አብዓላ፣ በርሃሌና ኩነባ ወረዳዎች ከሶስት መቶ ሺህ በላይ ሰዎች ተፈናቅለዋል። በቅርቡ ደግሞ ነዋሪዎች ከዳሎላ አካባቢ መፈናቀል መጀመራቸውን የጠቆሙት አቶ መሐመድ
ወደ 300 ሺህ ህዝብ ነው የተፈናቀለውና ከነዛ ውስጥ ደግሞ ወደ 150 ሺህ እና ከዛ በላይ የሆነ ህዝብ በነገራችን ላይ መንገድ ተዘግቶባቸው እርዳታ የሚገባባቸው ቦታ ሳይኖር ምናልባት ቢደረስባቸው በሄሊኮፕተር ይቻል ወይ አላል ወይ የሚለውን ወይም በኤርትራ መንግስት ጋር ተነጋግሮ በዛ በኩል እርዳታ ሊገባላቸው ይችላል የሚለው ነገር ካልሆነ በስተቀር 15 ቀናቸው ነው ከተዘጉ። የኩነባ ግማሽ፣ የባራህሌ፣ የመጋሌ፣ የአብዓላ ግማሽ። እነዚህ ህዝቦች ሙሉ በሙሉ በተለይ የዚህ አብዓላ በኩል ባለው ወደ ወር ይዘልቃል። የኩነባና ግማሽ ባራህሌ በዚህ በመጋሌ በኩል ያለው ግን 15 ቀናቸው ምንም ነገር እርዳታ ሳያገኝ ደግሞ ከቤታቸው ሙሉ በሙሉ ተፈናቅለዋል። ምክንያቱም የሚተኮሱ መሳሪያዎች ቦታም ጊዜም ሰዓት አይመርጥም። በተከታታይ ነው ህዝቡ ምንም በእጃቸው ምንም ነገር ሳይይዙ ነው። በዛ ላይ ከፍተኛ ሙቀት ያለበት አካባቢ ነው ቦታ። በነገራችን ላይ ለአንድ አመት ከምናምን ጦርነቱ ከተጀመረ ጀምሮ በቦታው ላይ የመብራት የባንክ የስልክ አገልግሎት የለም። ምን ሁኔታ ላይ ያሉ ብለን ለመጠየቁ እንኳን ስልክ አገልግሎት ስለሌለ በቴክስት ይሰራል። አንዳንድ ቦታ ላይ ቴክስት ነው የምናገኘው። ትንሽ መረጃ
የተፈናቀሉት ሰዎች የት አርፈው ይሆን?
በአፍዴራ በኩል ወጡ የተወሰኑ እስከ 10 ሺህ የሚገመቱ ህዝቦች አሁን በአፍዴራና ስልሳ የሚባል አካባቢዎች ነው ያሉት። ከዛ ወጪ ያሉ ህዝቦች የት እንዳለ ማንም እርግጠኛ አይደለም።
ተቆርጠው ለቀሩትና ምንም አይነት ሰብአዊ እርዳታ ላልደረሳቸው ሰዎች አማራጮችን በማየት መንግስት እንዲደርስላቸው ጠይቀዋል።
አካባቢው በጣም ተራራማ ነው እና በየሸለቆውና በየተራራው ለሽሽት የወጡ ከዛ በኋላ በእነሱ ቁጥጥር ስለዋለ ቦታው ውሃ እንኳን ሊያገኙ በማይችሉበት ሁኔታ እዛ ተራራ ላይ ነው ያሉ። ምንም ነገር በእጃቸው ላይ የለም በአሁን ሰዓት እና እነዛ ህዝቦች ተዘግተዋል። ሙሉ በሙሉ እርዳታ የሚገባበት መንገድም የለም።
ተፈናቃዮቹ በውስብስብ አካላዊና ስነ ልቦናዊ ችግር ውስጥ መውደቃቸውን አቶ መሐመድ ጠቁሞ በተለይ በሴቶች ላይ የደረሰውን ጫና የከፋ ብለውታል።
ከቦታ በተነገረኝ መሰረት ወደ 40 ሴቶች መንገድ ላይ እንደወለዱ እነሱ ውስጥ በህይወት የተገኙት 20ዎቹ ብቻ ናቸው።
እናት ነው ህጻናቱ?
ህጻናቱ ያልተገኙም እናቶችም አሉ።
በአጭር ጊዜ ውስጥ መንግስት መፍትሄ አስቀምጦ ህዝቡን መታደግ ካልቻለ በጦርነቱ በመፈናቀል በምግብና መድኃኒት እጥረት የበርካታ ንጹሐን ህይወት ሊጠፋ ይችላል ሲሉ አሳስበዋል።
ህዝቡ አሁንም እየተፈናቀለ ነው። የሆነ ቦታ ላይ እነሱ ማስቆም ካልተቻለ ህዝቡ አሁን ድንበር ደርሷል። ባገኘሁት መረጃ መሰረት ኤርትራ አሁን ክልል አስቀምጣለች ድንበር ላይ ህዝቡ ወደዛ እንዳያልፍ። አየህ፣ ልክ እዛ ስደርሱ ምን ይሆናሉ ነው ጥያቄው። አሁኑ ቢያንስ መፈናቀሉ የሆነ ቦታ ላይ ህዝቡ ስቴብል መሆን ቢችል ኑሮ
መረጋጋትና መቆየት ቢችል
ያኔ ስለ እርዳታ ምናምን ማሰብ እንችላል።
ጦርነቱ ካስከተለው ስነ ልቦናዊ ጫናና አካላዊ ጉዳት ባሻገር ምንም አይነት እርዳታ አለማግኘታቸው ተፈናቃዮችን ለጤና መቃወስ እየዳረጋቸው ነው የሚሉት ደግሞ የአብዓላው ተፈናቃይ አቶ መሐመድ ናቸው።
እኛ ወላሂ እርዳታ ድጋፍ አላገኘንም። በዛኛው በመሰመራ በኩል ትናንትና ትንሽ ፊኖ እና እንግዲህ ወጡት መስራት ተሰጥቶለታል።
በሰብአዊ ተራድኦ ስራው ላይ በበጎ ፈቃደኝነት እያገለገሉ የሚገኙት የሰመራ ዩኒቨርሲቲ መምህሩ አቶ መሐመድም ለተሽከርካሪ ቅርብ በሆኑ አካባቢዎች ተጠልለው እና በተለያዩ ግለሰብ ቤቶች ተጠግተው ለሚኖሩ ተፈናቃዮች የሚቀርበው እርዳታ በቂ አይደለም ባይ ናቸው።
አሁን የተወሰነ እርዳታ እያገኙ ያሉት እዚህ ስልሳ ያልኩ አፍዴራ ያሉት እና በበራህሌ በኩል በታች ሐመደይላ የሚባል ቦታ አለ። እነዚህ ቦታዎች ላይ የተወሰነ ቢያንስ መኪና ይደርስባቸዋል። የተወሰነ በቀንም ለአንድ ቀንም ለሁለት ቀን የሚበሉት ነገር ቢያንስ ያገኛል።
የአሜሪካ ድምጽ ሬዲዮ ከአፋር ክልል መንግስት ኮሚኒኬሽን አገልግሎት በአብዓላ በኩል እንደ አዲስ የተቀሰቀሰውን ጦርነት አስመልክቶ በነዋሪዎች በኩል ለሚሰነዘሩ ቅሬታዎች ምላሽ እንዲሰጠን ተደጋጋሚ ሙከራ አድርገን አልተሳካልንም። ይሁን እንጂ ቢሮ በማህበራዊ ትስስር ገጹ ከሶስት ቀናት በፊት ባወጣው መግለጫ የህዋት ኃይሎች የኢትዮ ጅቡቲ ባቡር መስመር ማዕከል የሆነችውን የሰርዶ ከተማን ለመቆጣጠር ከታህሳስ 10 2014 ዓ.ም ጀምሮ በኪልበቲ ራሱ ዞን ጦርነት መክፈታቸውን ዘርዝሯል። ጦርነቱ አሁንም እንደቀጠለ መሆኑን ጠቅሷል። በአፋር በኩል ወደ ትግራይ ክልል ሰብአዊ እርዳታ እንዳይገባ መከልከሉን በመጥቀስ ድርጊቱን ሲያወግዝ የነበረው ህዋት አፋር ክልል ላይ ጥቃት መሰንዘሩን በቅርቡ ማረጋገጡ ይታወሳል። በአካባቢው ያገረሸውን ጦርነት አስመልክቶ የአሜሪካንን የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስን ጋዜጣዊ መግለጫ ዋቢ ያደረገው የአሜሪካ ድምጽ ሬዲዮ አፋር ውስጥ ያለው ውጊያ አገሬን ያሳስባታል ማለታቸውን ጠቅሶ ከቀናት በፊት ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሔት ይቀጥላል። በትንታኔው መጀመሪያ የምናመራው ወደ ደቡብ ክልል ነው። ከደቡብ ክልል ዲላ ከተማ ወደ ኦሮሚያ ክልል አማሮ ልዩ ወረዳ ሲያመሩ በነበሩ 5 የጭነት መኪኖች ላይ በተከፈተ ተኩስ 3 ሰዎች ሲገደሉ ሌሎች 4 ክፉኛ ቆስለዋል ሲሉ ከጥቃቱ የተረፉ ግለሰቦችና የአካባቢዎቹ ባለስልጣናት ለአሜሪካ ድምጽ ተናግረዋል። ጥቃቱ የተፈጸመበት በምዕራብ ጉጂ ዞን የገላና ወረዳ አስተዳደር በበኩሉ የጥቃቱ አድራሾች ኦነግ ሸኔ የሚሏቸው የታጠቀ ሽማቂ ቡድን አባላት መሆናቸውን ገልጸዋል። በኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውና መንግስት ኦነግ ሸኔ ሲል የሚጠራው ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን አስተያየትን ለማካተት ያደረግነው ጥረት ግን አልተሳካም። በሌላ በኩል የኦሮሚያ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ መንግስትን ተጠያቂ አድርገዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ያደረሰንን ዘገባ በመቀጠል እናሰማችሁ።
ከሁሉም ቀድሞ በመጓዝ ላይ የነበረው ተሽከርካሪ ሹፌር ነኝ ያለው ወጣት ወገን አሸናፊ ስለ ጥቃቱ ተናግሯል።
ከዲላ ተነሽ ወደ አማሮ እየሄድን ነበር። እየሄድን እያለ ነው ጥቃት የደረሰብን። ጌርሳ ግቢያ አካባቢ ስንደርስ ብቅ ጥልቅ ወይም መከራ ዳገት የሚባልበት አካባቢ ላይ ነው ጥቃት የደረሰብን። 2 ፌሳር 3 አይሱዚዎች ነበሩ። እዛ ቦታ ላይ ነው ከላይ ዳገት ከሆነበት ቦታ ላይ ወደታች ጥቃት የደረሰብን። ተኩስ ተከፈተብን። መሀል ላይ ከነበረው ሹፌሩን አሯሩጠው ወደ ጫካ በገባበት ገደሉ። ያው እኛም ግማሹ ማምለጥ በሚችልበት አቅጣጫ ምሮት ችሉ።
ከጥቃቱ የተረፈበትንም አጋጣሚ ገልጧል።
እኔ ከፊት ነበርኩኝ። የዛሬ ወር ጥቃት ደርሶብን ነበር እና በዛ አካባቢ ማንም ሲያስቆማችሁ ቁሙ የሚባል መረጃ ነበር የደረሰ። ከማምለጥ የምትሞክሩ ከሆነ ጥቃት ይደርስባችኋል፣ መቆም አለባችሁ ነበር የተባለው። ከዛን ቆምን። በቆምንበት ነበር አሁንም ጥቃት ደረሰብን። በፊት ልጆች ለማምለጥ ሲሞክሩ ጥቃት ደርሷል። አሁን ደግሞ መቆም ስለነበረባችሁ ተብሎ ስለተነገረ ስንቆምም ጥቃት ያደረሱብን። እኔ ከፊት ለፊት ነበርኩ። በመሀል የነበረውን ልጅ ብቻ ትኩረት አድርጎ መሳሪያ የተኮሱበት ወደ ጫካ የገባው ላይ ሲሄዱ እኔ በቆምኩበት
ተፈጸመ ያለው የሰብአዊ ግድያና የደረሰውን ጉዳት አስረድቷል።
ከአንድም መኪና የተገኘ ንብረት የለም፣ ሁሉም ተዘርፏል። መኪኖችም በጥይት የተመቱ አሉ፣ መስታወት ተሰባብሯል። ያው 3 ሰው ሞተ፣ 3 ሰው ያለውብናል። ጥቃት በከፈቱበት ቦታ ነው ሹፌሩን አንድ ወይን ቤት ገና ወጥቶ 6 ቀን ተፈቶ ወደ ቤተሰቦቹ ጋር እየመጣ የነበረ ነበር። እሱን ገደሉ። በጥይት ተመቶ ነበረ። የመትረፍ አድቫንቴጅ እያለ የሚደርስለት ሰው ስላልነበረ በድንጋይ ነው ገደሉ። 3ኛው ረዳት ነበረ፣ እንደዚያው ገደሉ። ከዛ ውጪ በጥይት የተመቱ ሶሬ ጤና ጣቢያ አንድ ሄዳ አለ። እኛ ጋር አሁን ወደ ከአማሮ መጥተው ደርሰው ወደ ወላይታ ሄዱ ይመታሉ። ወደ 3 ሰው ጥይት መታቸው ሆስፒታል ይገኛል።
ከዲላ ከተማ ወደ አማሮ ልዩ ወረዳ ከሌ ከተማ የሚያደርሰው መንገድ የኦሮሚያ ክልል ምዕራብ ጉጂ ዞን አቋርጦ የሚያልፍ ሲሆን የታጠቁ ቡድኖች ያደርሳሉ በሚባለው ጥቃት ከተዘጋ 4 ዓመታት በላይ እንዳስቆጠረ የገለጠ ወጣት ወገን ሌላ አማራጭ ስለሌለ ነው መንገዱን የምንጠቀመው ብሏል። ጥቃቱን ሲፈጽሙ አየው ስላሏቸውም ታጣቂዎች ተናግሯል።
መንገዱ ከተዘጋ ወደ 6 ዓመት 5 ዓመት ሆኗል። አደጋው እየተከሰተ ነው። ሰው እየተመላለሰ ያለው የሚደርስልን አካል ስላልነበረ ሰው በቃ በድፍረት ነው ዝም ብሎ እየነዳ ያለ። የሚደርስልን አካል የለም። ከስር ኖርማል ሆኖ ከላይ የመከላከያ ልብስ ነው ሬንጀር ነበር የለበሱ። ጭንቅላቱ ላይ ሽርጥ ያሰረ ነው። ሁለተኛ ወደ 4 ሰው ይሆናል። የሚጠይቀንም አካል የለም።
ጥቃት እንደሚደርስ ያውቃችሁ ለምንድን ነው በዛ መንገድ መሄድ የመረጣችሁ?
በሌላ አካባቢ ምንም አማራጭ የለንም። በአራቱም አቅጣጫዎች መንገድ የተዘጋ ነው። በዛም ብንሄድ ጥቃቶች ይደርሳሉ። በቀደም ዕለት በዛ ዞረን በምንሄድበት ሹፌር አዙረህ ወደ ውስጥ ገብተን እንፈትሻለን ብለው ሹፌር ላይ ተኩሰው ሹፌር ለመንታስ ሞክሩ የሚሊሻዎች ደርሰው ተኩሰው ምናምን እንትን ያሉ ያው ዞረን ከሄድንም ጥቃት አለ።
የአማሮ ወረዳ የሰላምና የጸጥታ ጽሕፈት ኃላፊ አቶ ስላሴ ሽሎ
ጭነት መኪኖቹ ላይ ያው ንብረት ጭነው ሲመጡ በነበሩበት ያው ሰው ላይ ተኩስ የከፈተው በታጠቁ ኃይሎች ጉዳት ደርሷል። በዛም ወደ ሶስት የሚሆን ግለሰቦች ህይወት ያለፈበት ሁኔታ ነው ያለው። በቁጥር ወደ አራት አሁን ለጊዜው የያዝነው መረጃ የሚያመላክተው አራት ሰው ቆስሎ ወደ ህክምና ተቋም ላይ እንዳሉ ነው የሚያመላክተው።
ከዚህ በፊትም ተመሳሳይ ጥቃት ሲፈጸም ቆይቱንም ገልጧል።
አካባቢው ያው ለረጅም ጊዜ እነዚህ አይነት ችግሮች ይከሰታሉ። ያው የቆየ የግጭት አዝማሚያዎች አሉ በቀጠናው ላይ። ከዚህ በፊትም ያው በተሽከርካሪ ላይ እንደዚህ ጉዳት ያደረሱበት በሰው ህይወት ላይ እንደዚህ ጉዳት ያደረሰበት ሁኔታ ነው የነበረው። አሁንም በተመሳሳይ መልኩ ጉዳት ያደረሱበት ሁኔታ ነው ያለው። ይህም ብቻ አይደለም፣ በመንገድ ላይ የሚደረግ ብቻም ሳይሆን ህዝቡ ከብቶቻቸው እየጠለቁ ባሉበት ቦታ ላይም እንደዚሁ ከብቶች የመዝረፍ እረኞች ላይ ግድያ እና የመሳሰሉ ነገሮች ለብዙ ጊዜ እንደዚህ እየተፈጸመብን የቆየ ቀጠና ነው።
በየጊዜው ይፈጸማል ያሉትን ጥቃት ማስቆም ያልተቻለበትን ምክንያት ተናግሯል።
መፍትሄም ሊያገኝ ያልቻለው አንዱ በሁለቱም ክልል ላይ የሚገኝ ከመሆኑ አንጻር የድንበር ጉዳዮች አሉ፣ ድንበርን አልፎ ከመትረፍ አንጻር ያሉ ክፍተቶች አሉ። ስለዚህ ከዚህ አንጻር ሌላ ገለልተኛ አካል እንደ ፌዴራል ወይም የክልል የሁለቱም ክልል አመራሮች ጣልቃ ገብቶ ጉዳዩን አይቶ ካልሰጡ በስተቀር ባለው ሁኔታ በወረዳ አቅም ብቻ የሚቻል አይደለም።
በኦሮሚያ ክልል ምዕራብ ጉጂ ዞን የገላና ወረዳ አስተዳዳሪ ተወካይና የወረዳው የካቢኔዎች ምክር ቤት ምክትል ኃላፊ አቶ አየለ ጋም ጥቃቱን የፈጸመው ኦነግ ሸኔ የሚሏቸው የታጠቁ ሸማቂ ቡድን መሆናቸውን ገልጧል።
ይሄን ድርጊት የሰሩት ቀጥታ የታጠቀ ኃይል በአባው ስም የምታገል ሸኔ የሚባል ቡድን ነው። መሀል ገብቶ ጥቃትን የፈጸሙት የአማሮና ጉጂ መሀል ገብቶ ነው መንገድ ላይ ጥቃት የፈጸሙት። ያን ጥቃት ደግሞ ራሳቸው የፈጸሙት ስለሆነ አሁን የህዝብ ነው ብሎ እያወናብዳሉ እንጂ ቀጥታ ጥቃት የጀመሩት ቅስቀሳ የጀመሩት ከሳምንት በፊት ነው። ጉጂና አማሮን ለማጋጨት መሀል ገብቶ እየሰሩ ያሉት
ቡድኑ እያደረሰ ነው ባሉት መጠነ ሰፊ ጥቃቶች ብዙ ቀበሌያትን መቆጣጠራቸውን ገልጠው ከወረዳው አቅም በላይ በመሆኑ የክልልና የፌዴራል መንግስት ድጋፍ ጠይቀው ይጠባበቁ እንደሆነም ተናግሯል።
ያለው ቀበሌ ሁሉ ላይ ህዝቡ በጣም እየተዘረፈ ነው። በየቀኑ በየሌሊቱ ከብቶች ይታረዳል፣ ቤት ይዘረፋል፣ ሰው ይገረፋል፣ ይሞታል። ኦልሬዲ ገላና ወረዳ ስር ያሉት ቀበሌ ሁሉ ተቆጣጥሯል። የቀጥታ ዝርፋ፣ በገንዘብ በህይወት ከባድ ጥቃት እየደረሱ ያሉት እንደ ገላና ወረዳ በጣም የከፍተኛ ችግር ውስጥ ያለው ህዝቡ መቆጣጠር አልቻለም። መንግስት ጠይቀናል። መከላከያ ገብቶ እንዲቆጣጠርልን ድጋፍ እየጠየቀ ነው። እስካሁን መድረስ አልቻልንም።
የኢትዮጵያ መንግስት በአሸባሪነት የተፈረጀውና ኦነግ ሸኔ ያለ ከሚጠራው ራሱን ደግሞ የኦሮሞ ነጻነት ሰራዊት ከሚለው ታጣቂዎች ቡድን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ መንግስትን ተጠያቂ አድርጓል። በትናንትናው ዕለት ተፈጸመ ሲል የተባለው ጥቃትና ግድያ በቀጥታ ያልጠቀሱት ቃል አቀባዩ በበርካታ የጉጂ አካባቢዎች የሚገኙ መንደሮች በመንግስት የጸጥታ ኃይሎች ወድመዋልም ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የምሽቱን መሰናዶ ነው። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ የሚገኙ የኢትዮጵያ ኦርቶዶክስ ቤተክርስቲያናት አገረ ስብከት በጋራ በመሆን የራሳቸውን ጠቅላይ ቤተ ክህነት ለማቋቋም መወሰናቸውን ገልጸዋል። ሙልጌታ ጽባ ቀጣዩን ዘገባ ልኮልናል።
በትግራይ የሚገኙ አህጉረ ስብከት እንዲሁም ከምዕራባዊ ዞን የተፈናቀሉ የቤተክርስቲያኑ አመራሮች የተሳተፉበት ጉባኤ ጥር 26 እና 27 2014 ዓ.ም ምረት በመቀለ ከተማ አካሂደዋል። በዚህ ጉባኤም በትግራይ ደረጃ ጠቅላይ ቤተ ክህነት እንዲቋቋም ወስነዋል። በትግራይ ሰሜናዊ ምዕራብ ሀገረ ስብከት ከሽረ እንዳስላሴ የመጡ መምህር ዘካርያስ ግደይ
ግደይ ወልጅና ሆኛ ታደምን ማሐጀር ግደይ ሁሉ ጉዝወለ ዘማ ስራህ እዚ አገበልና እንተነን ሁሉ ስለዚህ ከአሉ
ተው ወላጆቻ ናችሁ እናንተ ናችሁ የምታስተዳድሩን ተው ይሄንን መጥፎ ተግባርም አውግዙ ስንላቸው ማድረግ አልቻሉም። ስለዚህ በሰብሰባ ይሄንን ግንኙነት ለማቁረጥ ነው ጉባኤው የተጠራው። በመከራና ችግራችን በተራብንበትና በተጠማንበት ጊዜ ዘራችንም እንዲጠፋ በተወሰነበት የማያግዙን ከሆነ እንዲሁም ከኤርትራ ወራሪ ኃይል አስገብተው አስጨፍጭፈውናል ካሁን በኋላ ግን ራሳችን ችለን እንኖራለን ነው ያሉት። በዚህ መሰረት በትግራይ የሚገኙ አህጉረ ስብከት በጋራ በመሆን ራሳችን ለማስተዳደር በማለት የራሳቸው ጠቅላይ ቤተ ክህነት ለመመስረት ወስነናል ብለዋል። ይህም ለብዙ ጊዜ ሲቀርብ የነበረ ጥያቄ ምላሽ እንዲያገኝ የሚያደርግ ነው በማለትም ገልጸዋል። ውሳኔው የቤተ ክርስቲያን ህግ በተከተለ መንገድ የተፈጸመ ነው ሲሉ የትግራይ ደቡብ ምስራቃዊ ዞን ሀገረ ስብከት ስራ አስኪያጅ ሊቀ አእላፍ አባ ስጢፋኖስ ተናግረዋል።
ናይ ትግራይ ቤተ ክህነት ሐድነት ንክልወና ቤተ ክርስቲያን ትግራይ ዝፈረስ ቅርስታት ዝዓነው ቤተ ክርስቲያናት ዝፈረስ
የትግራይ ቤተ ክህነት አንድነት እንዲኖረን በትግራይ አብያተ ክርስቲያን የፈረሱ ቅርሶችና የተዘረፉ የምንዳስስበት እንደ ትግራይ ቤተ ክርስቲያን ጥቃት በዝቶብን ስለሆነ የትግራይ ቤተ ክህነት ይመስረት ይሉ የነበሩ ለብዙ ጊዜ ሲሰሩ የቆዩ አባቶችና ሊቃውንት ነበሩ። ለዚህም እንኳን ደስ አላችሁ ማለት ወዳለሁ። ዛሬ ስትፈልጉት የነበረም ስትሰሩለትም የነበረ ድካማችሁና ጥረታችሁ የትግራይ ቤተ ክህነት እንዲቋቋም ተወስኗል ነው ያሉት። በጉባኤው ተገኝተው ከሃይማኖት መሪዎች ጋር ውይይት ያካሄዱት የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል
ቤተክርስቲያን አኔ ቤተክርስቲያን አራክሶማን ቤተክርስቲያን ትሪፊሪ ቡዝ
ቤተክርስቲያን ወድማለች፣ ቤተክርስቲያን አራክሰዋታል፣ ቤተክርስቲያን ተደፍሯል፣ ታሪካችን ወስደውታል፣ ሰርቀውታል፣ አቃጥለውታል፣ ፋብሪካዎችም አውድመው አቃጥለዋል፣ የትግራይ ሴቶች ተደፍሯል፣ ቤተክርስቲያንም ተደፍሯል፣ የትግራይ ህዝብ እየተጨፈጨፈ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳልሰማ አልፎታል። ያንን ሁሉ ግፍ እየተፈጸመ ዓለም ሁሉ ስለ ትግራይ ጉዳይ እየተናገረ የኢትዮጵያ ኦርቶዶክስ ዝም ብሎ አይቶ እንዳላየ ነው ያለፈው ነው ያሉት። ካሁን በፊት ቅዱስ ሲኖዶስ ጦርነቱ እንዲቀጥል የሚቀሰቅሱ ሊቃነ ጳጳሳት ካልኮነነ ካሁን በኋላ እኛን አይወክልም የሚል መግለጫም ባለፈው ጥቅምት ወር የሃይማኖት መሪዎቹ አውጥተው ነበር። ለአሜሪካ ድምጽ ሙልጌታ ጽባህን መቀለ።
ሙልጌታን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አውሮፓ ይወስደናል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በሩሲያና ዩክሬን ውጥረት ላይ ከፕሬዚደንት ቭላድሚር ዘለንስኪ ጋር ለመምከር ዛሬ ማክሰኞ ወደ ዩክሬን ያመራሉ። ማክሮን ትናንት ሰኞ በተመሳሳይ ጉዳይ ከሩሲያው ፕሬዚደንት ፑቲን ጋር በሞስኮ ለሰዓታት ተነጋግረዋል። በሌላ በኩል የዩናይትድ ስቴትስ ፕሬዚደንት በሩሲያና ዩክሬን ውጥረት ላይ ለመምከር ከአዲሱ የጀርመን ቻንስለር ጋር ትናንት ሰኞ በዋይት ሃውስ ተገናኝተዋል። በዜና ክፍላችን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተል ያሰማናል።
የፈረንሳይ ፕሬዝደንት ኢማኑኤል ማክሮን የሩሲያውን ፕሬዝደንት ካነጋገሩ በኋላ ለጋዜጠኞች በሰጡት አስተያየት አውሮፓ ከሩሲያ ጋር እንደ አውሮፓዊነት በህብረት አብራ ልትሰራ የምትችልበትን መንገድ ማፈላለግ ያለባት መሆኑን አሳስበዋል።
La deuxième chose c'est que je crois que là-dessus nous nous rejoindrons avec le président Poutine.
በዚህ ጉዳይ ላይ ከፕሬዚደንት ፑቲን ጋር መግባባት የምንችል ይመስለኛል። ሩሲያ አውሮፓዊት ናት። በሩሲያዊነት የሚያምን ከሩሲያ ጋር መስራት መቻልና የወደፊቷ አውሮፓ በአውሮፓውያን የምትገነባበትን መንገድ መሻት ያለበት ይመስለኛል። ይሄ ቀላል ይሆናል አይደለም። አውሮፓ ያለምንም ምክልና ተግዳሮት በአፋጣኝ ልትገነባ ትችላለች ማለት ነው አይደለም።
ፕሬዚደንት ማክሮን ትናንት ሰኞ ከሩሲያው ፕሬዚደንት ፑቲን ጋር ሲነጋገሩ ብዙ አማራጮች የቀረቡ መሆኑን ቢጠቅሱም ዝርዝሩን ግን አልገለጹም። ሩሲያ ዩክሬንን ለመውረር ማቀዷን አስተባብላለች። ይሁን እንጂ ዩናይትድ ስቴትስና አጋሮቿ ዩክሬንና ሌሎቹ የቀድሞ የሶቪየት ህብረት አገሮች የኔቶ አባልን እንዳይቀላቀሉ ጠይቃለች። ወደ እነዚህ አገሮች የሚደረገውን የመሳሪያ ጓዝ እንዲቀንሱና የኔቶን ጦር ወደ ምስራቅ አውሮፓ ያደረገውን መስፋፋት እንዲቀለብስ ትፈልጋለች። በሌላም በኩል የዩናይትድ ስቴትስ ፕሬዝደንትና የአዲሱ የጀርመን ቻንስለር ኦላፍ ስኮሎዝ መላውን አውሮፓ ሊነካ በሚችለው የሩሲያና ዩክሬን ፍጥጫ ላይ ለመምከር ትናንት ሰኞ በዋይት ሃውስ ተገናኝተው መክረዋል። ሁለቱ መሪዎች በአካል ተገናኝተው ሲነጋገሩ ይህ የመጀመሪያቸው ነው። ከንግግራቸው በኋላ ሩሲያ ዩክሬንን ብትወር ከፍተኛ ማዕቀብ ሊጠብቃት እንደሚገባ ሙሉ ስምምነት ያላቸው መሆኑን ፕሬዝደንት ባይደን ተናግረዋል። የሩሲያን ጥያቄ አስመልክቶ ፕሬዝደንት ባይደን በሰጡት ምላሽ ይህ ዩክሬንን የኔቶ አባል የማድረግና ያለማድረግ ውሳኔ የራሷ የዩክሬን ምርጫ ብቻ መሆኑን ገልጸዋል። ባለፈው እሁድ ወደ 1700 የሚደርሱ ልዩ ስልጣና ያላቸው የአሜሪካ ወታደሮች ከዩክሬን ድንበር አቅራቢያ ወደሚገኘው ደቡብ ፖላንድ ግዛት ደርሰዋል። ፕሬዝደንት ባይደን የዲፕሎማሲው መፍትሄ አሁንም የሚቻል መሆኑን ጠቅሰው የኔቶ ህብረት አገሮች ወታደራዊ መፍትሄን እንደመጀመሪያው አማራጭ የማይመለከቱ መሆኑን ተናግረዋል። ከጀርመኑ ቻንስለርም ጋር የተነጋገሩት ይህንኑ መሆኑን እንዲህ ሲሉ ገልጸዋል።
Today the Chancellor and I discussed our close cooperation, developed strong
በዛሬው ዕለት የጀርመን ቻንስለርና እኔ ስለ ጋራ ትብብራችን ተነጋግረናል። ሩሲያ የዩክሬንን ሉዓላዊነትና የግዛት አንድነት ብትጥስ ፈጣን የሆነ ዓለም አቀፋዊ ማዕቀብና ጉዳት እንደሚጠብቃት በግልጽ የሚያሳይ ውሳኔ ላይ ተነጋግረናል። ጀርመንና በመስራቅ አውሮፓ ያሉ ሁሉንም አጋሮቻችንን እንዲሁም የአውሮፓ ህብረትን በዚህ ዙሪያ በህብረት በመስራት ላደረጉት ጥረት ምስጋና ይላቀርብ ፈልጋለሁ። ሩሲያ ከዚህ አልፋ ሌላ ወረራ ብትፈጽም ነገሮች እንደሌላው ጊዜ ሊሆኑ እንደማይችሉ ሁላችንም ተስማምተናል።
የጀርመን ቻንስለር ኦላፍ ባይደን ባሉት ነገር ሁሉ ተስማምተዋል። ይሁን እንጂ ከሩሲያ ወደ ጀርመን ስለተዘረጋው ትልቁ የኖርድ ስትሪም 2 የጋዝ መስመር ምንም የሰጡት ማረጋገጫ የለም። ገና እስራኤል ጀምረው የጋዝ ማስተላለፊያ መስመር በየአመቱ 55 ቢሊዮን ኪዩቢክ የሚሆን የተፈጥሮ ጋዝ ከሩሲያ ወደ አውሮፓ እንዲያጓጉዝ የታቀደ ግዙፍ ፕሮጀክት ነው። የጀርመኑ ቻንስለር ኦላፍ እንዲህ ይላሉ።
Possibly this is a good idea to say to our American friends. We will be united. We will act together.
ለአሜሪካውያን ወዳጆቻችን የምንለው ነገር በአንድነት ተባብረናል። የምንወስደው እርምጃ አንድ ላይ ነው። አስፈላጊውን እርምጃ ሁሉ እንወስዳለን።
ፕሬዚደንት ባይደንም በበኩላቸው ይህንን ተናገሩ።
If Russia invades, that means tanks or troops crossing.
ሩሲያ ዩክሬንን በጦር ያ ማለት ታንኮች ወታደሮች በድጋሚ የዩክሬንን ድንበር አቋረጡ ማለት ነው። ያ ከሆነ በኋላ ደግሞ የኖርድ ስትሪም 2 የሚባል ነገር አይኖርም። ከዚህ በኋላ እንዲያበቃ እናደርጋለን።
የቀድሞዋ የጀርመን ቻንስለር አንጀላ መርኬል የኖርድ ስትሪም 2 የጋዝ መተላለፊያ መስመሩን አስመልክቶ ከፕሬዝደንት ባይደን ጋር ያላቸው ልዩነት የሚያሰሙት በግልጽ ነበር። የአሁኑ አዲሱ የጀርመን ቻንስለር የቀድሞዋን ቻንስለር አቋም ሊከተሉ የሚችሉ መሆኑ ቢገመትም ከዚህ አቋም ትንሽ ዝንፍ ሊሉ እንደሚችሉ ተንታኞች ይናገራሉ። ከአሜሪካ የጀርመን ጥናት ተቋም ጄፍሪ ራቴክ እንዲህ ይላሉ።
So this energy relationship is much deeper than just one gas pipeline.
ግንኙነት ከገዛ መስመሩ በላይ ከፍ ያለ ነው። ልዩነቱ የጠበበ ነው። ምክንያቱም የጀርመን መንግስት በርግጥም ራሳቸው ቻንስለር ስኮሎዝ ሩሲያ በዩክሬን ላይ በመታከይደው ጠባጫሪነት የኖርድ ስትሪም 2 የጋዝ መስመር ራሱ ጥያቄ ውስጥ ሊገባ የሚችል መሆኑን አምነዋል።
ይሁን እንጂ በዚህ ፍጥጫ ሊደርስ የሚችለውን ጫና መሸከም ከባድ ለሚሆንባቸው ሁሉ የሚደርሰውን ጉዳት መሸከም ቀላል እንደማይሆንላቸው ተመልክቷል።
ያዳመጣችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ወደ ሁለተኛው የስርጭት ምዕራፍ ከመሻገራችን በፊት ስርጭታችንን ለማዳመጥ የሚያስችሏችሁን ተጨማሪ አማራጮች እናስተዋውቃችሁ። የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ለታ ደርሱን ትችላላችሁ። የአሜሪካ ድምጽ VOA አድማጮች፣ በመቀጠል ወደ ተከታዩና የሁለተኛው አጋማሽ የመጀመሪያ ቀንብር እንወስዳችኋለን። ንግድና ምጣኔ ሀብት። በዓለም ላይ ብዙ ሀገሮች የዋጋ ግሽበት ወይንም ኢንፍሌሽንን እየታገሉ ነው። ለዋጋ ግሽበቱ መነሻ የኮቪድ-19 ወረርሽኝና የተለያዩ ምክንያቶች መሆናቸውም ተጠቅሷል። በባይደን አስተዳደር ባለፈው ዓመት መጋቢት ወር ውስጥ በኮቪድ-19 ወረርሽኙ የተጠቁትን የአሜሪካ ንግድ ተቋማትና አሜሪካውያንን ለመደገፍ ወጪ እንዲሆን ያደረጉት $1.9 trillion የኮቪድ ፎይታ ገንዘብ የንግድ ተቋማትና አሜሪካውያንን ቤተሰቦች ረድቷል። ይሁን እንጂ ከጊዜ ወደ ጊዜ እየተባባሰ የመጣው የዋጋ ግሽበት በመጣኔ ሀብቱ ላይ ትልቅ ችግርንም ደቅኗል። በዜና ክፍላችን የተሰናዱትን ዘገባዎች በማጠናቀር ደረጀ ደስታ እንደሚከተል ያሰማናል።
ወረርሽኙ በዓለም አቀፍ የሸቀጦች አቅርቦት ሰንሰለት ላይ ትልቅ መሰናክል ፈጥሯል። በዚህ የተነሳ አምራቾች የሸማቾችን ፍላጎት ሊያረካ የሚችሉ ተጨማሪ ምርቶችን ማምረት አልቻሉም። ይህም ሆኑን ሸማቾች ገንዘባቸውን በአብዛኛው ከአገልግሎት ሰጪዎች ይልቅ በሸቀጦች ላይ እንዲያውሉ አድርጓቸዋል። የሰራተኞች እጥረት መኖሩ ሰራተኞች ብዙ ዋጋ እንዲጠይቁ አድርጓቸዋል። ይህ ደግሞ ቀጣሪዎች ለሰራተኞች በሚከፍሉት ዋጋ ላይ ጭማሪ እንዲኖር አድርጓል። የሰራተኞች እጥረት መኖር በኮቪድ-19 ጋር በተያያዘ ሸማቾች የሚፈልጓቸው እቃዎች መብዛት፣ በወረርሽኙ ምክንያት የተዘጉ ወደቦች መከሰት በሸቀጥ አቅርቦቱ ሰንሰለት ላይ መዘግየት እንዲፈጠር አድርጓል። ያሉትንም ሸቀጦች ለማጓጓዝ የነዳጅ እጥረቱ ተጨማሪ ጫና ፈጥሯል። የነዳጅ ዋጋ እንደ አውሮፓ አቆጣጠር ከ2014 ወዲህ ለመጀመሪያ ጊዜ አሻቅቧል። ያ ደግሞ ከነዳጅ ጋር ተያይዞ በሚመረቱ ምርቶች ላይ ሁሉ የዋጋ ጭማሪ እንዲኖር አስከትሏል። በዩናይትድ ስቴትስም የነዳጅ ዋጋ የጨመረባቸው ተሊላ ስካት እንዲህ ይላሉ።
በኮቪድ የተነሳ ሰዎች ገንዘብ የላቸውም። ወደ ስራ የተመለስነው እንዲህ አይነት ነገር ባለበት ሁኔታ ውስጥ ነው። ዛሬ ያለው የነዳጅ ዋጋ ይህ ጨርሶ ተቀባይነት የሌለው ነገር ነው።
ባለፈው ታሳስ የነበረው የሸቀጦች ዋጋ ከዚያ ቀደም ከነበረው እጅግ የከፋ ነው። ይህም ሆኖ ዩናይትድ ስቴትስ መንግስት ምጣኔ ሀብቱ እየተሻሻለ ስራ አጦች ወደ ስራ ገበታ እየተመለሱ መሆኑን ይገልጻል። የዋይት ሀውስ ቃል አቀባይ ጄን ሳኪ ባለፈው ወር እንደ አውሮፓ አቆጣጠር ጥር 18 በሰጡት መግለጫ እንዲህ ብለዋል።
Look at the initial unemployment claims. They're on average they were at 812,000 a year ago. They're now at 210,000. The unemployment rate and obviously job
ለምሳሌ የሥራ አጥ ድጋፍ የሚጠይቁትን ሰዎች ብዛት ተመልከቱ። ከአንድ አመት በፊት በአማካይ 812,000 ነበሩ። አሁን 210,000 ናቸው። ስለዚህ የሥራ አጥ ቁጥርና የተፈጠረው ሥራ ብዛት ፕሬዝዳንቱ ወደ ስልጣን ከመምጣታቸው አንድ አመት በፊት የነበረውና አሁን የተለያየ ናቸው።
በዋሽንግተን የኢምፖስ የህዝብ አገልግሎት ተቋም ምክትል ፕሬዝዳንትና ተመራማሪ ሞልሪ ኔወል እንዲህ ይላሉ።
The president campaigns on eradicating COVID and getting the economy
ፕሬዝዳንቱ በምርጫው ጊዜ ቃል ሲገቡ የነበሩት ኮቪድን እንደሚያጠፉና ምጣኔ ሀብቱን አሻሽለው አሜሪካውያንን ወደ መደበኛ ህይወታቸው እንደሚመልሱ አድርገው ነበር። ኮቪድ እየቆየ በሄደ ቁጥር ግን አሜሪካውያን የበለጠ ግራ እየገባቸው ይሄዳሉ። አሁን ድረስ ከኮቪድ ወረርሽኙ ጋር እየታገሉ መሆኑን ሲያስቡት በግልጽ ተስፋ እየቆረጡም ይመጣሉ።
ይህም ሆኖ ፕሬዝዳንት ባይደን ምጣኔ ሀብቱን በዘለቄታ መሰረት ላይ ለማቆየት የ1 ትሪሊየን ዶላር የመሰረተ ልማት በጀት በሁለቱ ፓርቲዎች ድጋፍ እንዲወጣ አድርገዋል። ይህ በትውልድ ዘመን አንዴ የተደረገ ትልቁ የመዋለ ንዋይ ስኬት ነው ተብሎለታል። የአየር ንብረትን ጨምሮ ለማህበራዊ ደህንነት የጠየቁት የ1.75 ትሪሊየን ዶላር በጀትም እንዲሁ መጽደቅ ያለበት ቀሪ ስራ መሆኑ ተመልክቷል።
አድማጮቻችን ከአሜሪካ ድምጽ የሚተላለፈው መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ተከታዩ መሰናዶ ትምህርት ነው። ከትግራይ በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይቻሉ በቀሩ አራት ክልሎች ውስጥ የ12ኛ ክፍል ብሔራዊ መልቀቂያ ፈተና በተሳካ ሁኔታ መሰጠቱን የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ አስታውቋል። ፈተናው የተሰጠው በአማራ፣ በአፋር፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ዞኖች ሲሆን ከ60,000 በላይ ተማሪዎች ፈተናውን መውሰዳቸውም ተገልጿል። ፈተናውን የወሰዱ ተማሪዎችና የትምህርት ባለሙያዎች ተፈታኞቹ ያሳለፉትን የስነ ልቦና ጫናና አስቸጋሪ ሁኔታ ግምት ውስጥ ያስገባ የከፍተኛ ትምህርት ተቋማት መግቢያ ሊኖር ይገባል ያሉ ሲሆን የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ በሰጠው ምላሽ ይህንን የመወሰን ስልጣን ያለው መንግስት ነው ብሏል። መስፍን አራጌ
የደሴ ከተማ ኗሪዋ ወጣት ማህሌት ብርሃኑ አይነ ስውር ነች። በሆቴል አጠቃላይ አንደኛ ደረጃና መሰናዶ ትምህርት ቤት የ12ኛ ክፍል ብሔራዊ መለቀቂያ ፈተና ተፈትና ስትወጣ ያገኘዋት ማህሌት እዚህ ለመድረስ የከፋ ውጣ ውረድ ማሳለፏን ትገልጻለች። እንደ ወጣቷ የህወሓት ኃይሎች ደሴ ከተማን በተቆጣጠሩበት ወቅት የነበረው ወታደራዊ እንቅስቃሴ ለፈተና የሚያዘጋጅ አልነበረም።
ጠዋት ማታ የምትሰማው የመሳሪያ ድምጽ ነው። ይከብዳል። ዛሬ ሞትኩ ነገ ሞትኩ ነው ምትለው ምን እንደሚፈጠር አታውቅም። እንኳን ለፈተና ልታስብ በቃ ለህይወት ብቻ ነበር የምትጨነቀው እና በጣም ከባድ ነበር። እና ደሴ ነጻ ከወጣች በኋላ እንደገና ለፈተና ትቀመጣላችሁ ዝግጅት አድርጉ ተባለን። ያኔም ብዙ አናምንም ነበር ድጋሚ ጦርነት ቢኖር። እንደገና ተዘጋጅተን ነበር። ድጋሚ ለመዘጋጀት ከፍተኛ ጫና ነበረው። ግን አሁን በጣም ደስ ብሎኛል ስለተፈተን። ዛሬ
በቅዳሜ ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውስጥ ስትፈተን ያገኘኋት የሸወርቅ ስዩም በበኩሏ በጦርነቱ ምክንያት ለተደጋጋሚ ጊዜያት ወደ ተለያዩ አካባቢዎች መፈናቀሏን ጠቅሳለች። ከሰሜን ወሎ እስከ አዲስ አበባ የዘለቀ ውጣ ውረዷን በማስታወስ
ጦርነቱ ባያፈናቅለን እስካሁን ያው የአንደኛ ዓመት ዩኒቨርሲቲ ተማሪ ነበር። ከቆቦ ነው የመጣሁት ተፈናቅዬ። ከዛ ከቆቦ ስንመጣ እዚህ ገባሁ። እዚህ ደሴ ማፈናቅለው ወደ አዲስ አበባ ላኩን። ከዛ አሁን ደግሞ እግዚአብሔር ብሎ ተመልሰን መተናል።
ወደ አዲስ አበባ ከሄደች በኋላም 3 ወራትን ተፈናቅላ ለመቆየት መገደዷን የምትናገረው ይሸወርቅ ከቤተሰብ ተለያይቶ የወላጅ ዘመድን ዜና ሳይሰሙ መቆየት ይከብዳል፣ በዚያ ስሜት ሆኖ ማንበብና ማጥናትም አይታሰብም ብላለች። ወጣቷ የተሻለ ዝግጅት አድርጌ በቆይም የተቀሰቀሰው ጦርነት አስከተለብኝ ባለችው የስነ ልቦና ጫና ምክንያት በነባሩ የዝግጅት መንፈስ ላይ እንደማትገኝ፣ ያም ሆኖ ራሷን በተወሰነ ደረጃ አረጋግታ ለፈተናው መቀመጧን ጠቅሳለች።
በእርግጥ እንደ ድሮ አይደለም። አሁን ለፈተና ያለን ቦታ ራሱ ትንሽ ይከብዳን፣ ተጨናንቀናን። ድሮ አንብበን ነበር፣ አንብበን ተዘጋጅተን እያለ ጦርነቱ ሲነሳ ያው ከዛ ስሜት ወጣን። አሁን በጣም ይከብዳል። ትንሽ ተስፋ አስቆራጭ የሆነ ነገር ቢኖርም ያው እየሞከርን ይቻል ነው። ሌላ ነገር ለመጀመር ራሱ እያሰብኩ ነበር። በአስር የሚመለስ ራሱ አልመሰለኝ ሰላማችን።
የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ ፍቅር አበበ የ12ኛ ክፍል መልቀቂያ ብሔራዊ ፈተና በመውሰድ ላይ ያሉት ተማሪዎች ተደራራቢ ችግሮችን እንዳሳለፉ ያስታውሳሉ።
ባለፈው ዓመት ኮቪድ ጋር ተያይዞ ሲማሩ የተቆራረጠ ነበርና ሙሉ በሙሉ የዓመቱን ትምህርት በተሳካ ሁኔታ ወይም በተሻለ በነበረው አሰራር መሰረት ያገኙ ተማሪ ተማሪዎች ሁለተኛ ደረጃ እንደገና ፈተናው መፈተን ያለባቸው በዚያው ዓመት ነበረ። በጦርነቱ ምክንያት ወደ 2014 ዓ.ም የዞረበት ሁኔታ አለ እና በጥቅምት ይሰጣል ተብሎ የታሰበ ፈተና ነበረ።
ወጣት ማህሌት የስነ ልቦና ጫናውም ሆነ ሌሎች ተጽዕኖዎች እሷንና እሷን መሰል ሴቶች በተለይ ደግሞ አካል ጉዳተኞች ላይ እንደሚከፋ ሳትጠቁም አላለፈችም።
ስፔሻሊ ዲሲብሊቲ የሆኑ ተማሪዎች ላይ ተጽዕኖ ከበድ ይላል። የምናጠናው ልጆች ጋር ነው፣ የእነሱ እርዳታ ያስፈልገናል። እነሱ ጋር ደግሞ በጦርነቱ ምክንያት ተራርቀናል። ዘንድሮ ውጤት ከሌሎች የኢትዮጵያ ክፍሎች ጋር እኩል መታየት አለብን ብዬ አላምንም። ማለፊያም ትንሽ ስቅ ማለት አለበት። ካለን ዝግጅት የስነ ልቡና ጫና አንጻር ዩኒቨርሲቲ መግቢያ ውጤት ትንሽ ዝቅ ቢል፣ እንደገና ዩኒቨርሲቲ እስከምንገባም የስነ ልቡና ዝግጅት እንድናደርግ ድጋፍ ቢደረግ ብዬ አምናለሁ።
የትምህርት ባለሙያዎችም ሆነ ተማሪዎቹ የነበሩበት ችግር ውስብስብ ቢሆንም የምክርና የማነቃቂያ መርሃ ግብር ከተሰጠ በኋላ በከተማዋ በተዘጋጁ 3 የመፈተኛ ጣቢያዎች 2880 ተማሪዎች ፈተና እንዲወስዱ መደረጉን የከተማዋ ትምህርት መምሪያ ኃላፊ አብራርተዋል።
ልጆቹ በተለያየ የአእምሮ ጉዳት ውስጥ ያለፉ ናቸው። ቤተሰቦቻቸውን ያጡ፣ ወንድም እህት ያጡ ይኖራሉ። በተለያየ መንገድ ዘመድ አዝማድ ከቤተሰቡ ውስጥ የተለያየ ጥቃት የደረሰባቸው የቤተሰብ አባላት ይኖሯቸዋል እና በዚህ የስነ ልቦና ጉዳት ውስጥ ሆነው ነው ፈተናውን እየወሰዱ ያሉት። ጥር 24 ጀምሮ ፈተናው ይሰጣል ተብሎ እንደተነገረ ልጆችን የማሰባሰብ ስራ የሚሰሩ ነው። ምክንያቱም ከመኖሪያ አካባቢያቸው ለቀው ወደ ሌላ ወደ አዲስ አበባ ወደ ደብረ ብርሃን ባህር ዳር የተሰደዱበት ሁኔታ አለ። እነሱን የማሰባሰብ ስራ ነው የሰራ ነው። ከዛ እነሱ እንደመጡ እንደገና ትንሽ ወደ ነበረበት ራሳቸውን ውስጣቸውን እንዲመልሱ የተለያዩ የባለሙያ የታገዘ በየትምህርት ቤቱ ሳይኮሎጂ መምህር አለ። በነሱ የታገዘ አጫጭር ስልጠናዎች የማነቃቃት ስራ ሰርተናል። በተጨማሪም እንደገና ወደ አካዴሚክ ጉዳይ እንዲመለሱ በተመረጡ ሰብጀክቶች በሚፈተኑት ትምህርት አይነት ላይ ጥያቄዎችን የመስራት ተጨማሪ ክላስ የመስጠት ማስቶሪያል ገዛዎች የማድረግ ስራ ተሰርቷል። ነገር ግን ይህ ሁሉ ሆኖ ወደ ኖርማል ሁኔታ ተመልሰዋል ማለት አይቻልም።
እናም ይላሉ መምሪያ ኃላፊው የዩኒቨርሲቲ መግቢያ ውጤቱ ተማሪዎቹ ያሳለፉትን ጫና ግምት ውስጥ ያስገባ መሆን ይገባዋል። ስለ ጉዳዩም ለክልሉ ትምህርት ቢሮ ማሳወቃቸውን አያይዘው ጠቅሰዋል። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ በፌስቡክ ገጹ ይፋ እንዳደረገው የህወሓት ኃይሎች ገብተውባቸው በነበሩት የሰሜንና ደቡብ ወሎ የዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም በደሴ ከተማ አስተዳደር የ12ኛ ክፍል መልቀቂያ ብሔራዊ ፈተና ያልወሰዱ ከ37,000 በላይ ተማሪዎች ለፈተና ተቀምጠዋል። በሰሜን ጎንደርና ሰሜን ሸዋም በተመሳሳይ ፈተና የወሰዱ ተማሪዎች መኖራቸው ታውቋል። በተያያዘ ዜና የጸጥታ ችግር በነበረባቸው የኦሮሚያ ክልል 4 ዞኖች ከ20,000 በላይ ተማሪዎች ፈተናውን መውሰዳቸውንና ፈተናው በሰላም መጠናቀቁን የአሜሪካ ድምጽ ዘጋቢው ናኮር መልካ ከስፍራው አድርሶናል። በምዕራብ ሸዋ ዞን አቡና ጊንደበረት ወረዳ የአቡና ሁለተኛ ደረጃ ትምህርት ቤት ተፈታኝ የሆነው ወጣት ያለምንም የጸጥታ ችግር ፈተናቸውን ማጠናቀቃቸውን ጠቅሶ በግጭት ምክንያት ያለፈውን እድል ዳግም ስላገኘ ደስተኛ መሆኑን ገልጿል።
መጋንኩ አቡና ለሚያሳን ጀለማ ከነኒ በለዱ መነበሩሳ አቡና ሰደርካ ለመፋ አላ ቁርማ ተኩታኩላ ለመፋ አላጋሪ ዳኒ አልነጋሴ ፍረቻ ጅራ
አቡና ለሚያሳ እባላለሁ። በአቡና ሁለተኛ ደረጃ ትምህርት ቤት ነው የምማረው። ፈተናችንን በጥሩ ሁኔታ ነው የወሰድነው። የጸጥታ አካላትም ምንም ችግር እንዳይፈጠር ጥበቃ ያደረጉልን ነው የተፈተነው። ከዚህ በፊት ፈተናው ተቃጥሎ ስለነበር ባለመፈተናችን ተስፋ መቁረጥ ውስጥ አስገብቶን ነበር። በጣምም ተሰምቶን ነበር። አሁን ግን የሀገር አቀፍ ፈተናውን በመውሰዳችን ደስተኞች ነን። ነገ ዩኒቨርሲቲ ገብተን ተምረን ለቤተሰቦቻችንና ለሀገራችን እንደምንሰራ ተስፋ አለኝ። ለአቡና ሁለተኛ ደረጃ ተማሪዎች 12ኛ ክፍል ተፈታኞች ሁሉ መልካም ውጤት እንዲያመጡ እመኛለሁ።
በዚህ ወረዳ ተፈታኝ ሆነው አብዲ አድማሱ ደግሞ የነበረው የጸጥታ ችግር በመቀረፉ የተሻለ እንድዘጋጅ ረድቶኛል ብሏል።
የፈተናችን ሁኔታ በጣም ደስ ይላል። በጥሩ ሁኔታ እየወሰደን እንገኛለን። ከዚህ ቀደም ፈተናው በጸጥታ ሁኔታ ሲተላለፍ ብዙም ዝግጅት አድርገን ስላልነበር አሁን እንዲያውም ሰፊ ጊዜ አግኝተን ለማንበብና ያላዳረስነውንም የትምህርት ክፍል እንድናዳርስ እድል አግኝተናል። ስለዚህ ፈተናው በጥሩ ሁኔታ በማለፉ በጣም ደስ ብሎናል።
ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ምክትል ዳይሬክተር ተፈራ ፈይሳ ከትግራይ ክልል በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይችሉ በቀሩ 4 ክልሎች ውስጥ ፈተናው በተሳካ ሁኔታ መሰጠቱን አረጋግጠዋል።
የመጀመሪያው ዙር በመደበኛው ፕሮግራም ሲሰጥ በዛ ጊዜ በጸጥታ ችግር ምክንያት ፈተና ያልወሰዱ አካባቢዎች አሉ። ለምሳሌ አማራ ክልል በዚህ በትግራይ ወራሪ ኃይል ተይዞ የነበሩ አካባቢዎች፣ ኦሮሚያም እንደዚሁ አልፎ አልፎ የጸጥታ ችግር ያለባቸው አካባቢዎች፣ በኒሻንጉል ጉሙዝም በተወሰኑ በጣም ጥቂት በሚባሉ አካባቢዎች፣ አፋሪም እንደዛው ያኔ ተይዞ የነበሩ አካባቢዎች። እነዚህን አካባቢዎች ደምረን ስናየው ወደ 60,000 አካባቢ የሚሆኑ ተማሪዎች ነበሩ ያን በወቅት መውሰድ ያልቻለ። ለእነዚህ ነው የተሰጠው ማለት ነው። ኦልሞስት ወደ 615,000 ተማሪ ናቸው በኖርማል እንትን ለመውሰድ የተፈተኑት። ከዚህ ውስጥ ኦልሞስት አሁን የአሁኑን ደምረን ስናየው ትርጉም ያለው ተማሪ ፈተናውን ወስደዋል። የሚቀሩት የተንጠባጠቡ እነዚህ በግል ችግርም በህመምም ሊሆን ይችላል። ስለዚህ በእኛ ግምገማ በጸጥታ ችግር ምክንያት አሁን ፈተና ያልወሰደ ያው የሚታወቀው ከትግራይ ክልል ውጭ በሌሎች ክልሎች ላይ ሙሉ በሙሉ ተሰጥቷል ብለን እናስባለን።
የትግራይን ካነሱ እነዚህን ተማሪዎች ለመድረስ የታሰበ በእናንተ ኤጀንሲ በኩል ማለት ነው የታሰበ ነገር ይኖር ይሆን?
በእኛ በኩል የምፈታ አይደለም። ይህ አጠቃላይ ከሀገራዊ ጸጥታ ጋር የሚታይ ስለሆነ ሀገራዊ ጸጥታው ስረጋገጥ ትግራይን እንደ ማንኛውም ክልል ሰላም ሲሆን ነው የምንፈትነው።
ከጦርነት ቀጠና ነጻ በወጡትና ሰላማቸው በተመለሰባቸው አካባቢዎች ለሚገኙ ተማሪዎች በቂ ባይሆንም ዝግጅት የሚያደርጉበት የአንድ ወር ጊዜ መሰጠቱን ያመለክታሉ ምክትል ዳይሬክተሩ።
የአንድ ወር ጊዜ የሰጠ ነው ለሁለት ምክንያት ነው። አንደኛ አካዳሚክ የሆነውን ዝግጅት ከመምህራኖቻቸው ከትምህርት ቤቱ እና ከዚህ ጋር ባለው እንትን የሚገናኙበትን እድልን ለመስጠት ነው። ሁለተኛው እነዚህ ተማሪዎች ከቦታ ቦታ ተፈናቅሏል። በጸጥታ ችግርም እንዲህ አይነት ችግሮች ደርሶባቸዋል። እንረዳለን። ይሄንን አንድ ወር በቂ ነው እያልን አይደለም። እንግዲህ ይሄን ያደረግነው አትሊስት ወደ ነበሩበት ወደ ልቦናቸው ወደ ቀልባቸው እንዲመለሱና ተረጋግተው እንዲፈተኑ ነው።
ተማሪዎችና የትምህርት ባለሙያዎች የዩኒቨርሲቲ መግቢያ ውጤቱ የነበረውን ችግር ግምት ውስጥ ያስገባ መሆን አለበት ሲሉ ደጋግመው ያነሳሉ። ጥያቄዎቹ መቅረባቸውን ያረጋገጡት አቶ ተፈራ ግን ይሄን የማውስተን ስልጣን የመንግስት እንደሆነ ተናግረዋል።
ያንን ጥያቄዎች አሉ። ይሄን ኤጀንሲው አሁን የሚለውን ምንም ነገር የለም። በዚህ ደረጃ ኤጀንሲውም አይወስንም። ይሄ ትልቅ ኢሹ ስለሆነ ዞሮ ዞሮ ግን ችግሩ እንዳለ እንረዳለን። ችግሩን ለመፍታት እኛ የተወሰነ ጊዜ ከመስጠት ባሻገር አሁን የመቁረጫ ነጥቡ ይለያል አይለይም የሚለውን ኤጀንሲ ሊወስንም አይችልም። የኤጀንሲውም ስልጣን አይደለም።
የሚመለከተው አካል ሌላ ነው እያሉኝ ነው።
መንግስት ነው የሚወስነው። ይሄን
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌ ለዘገባው እናመሰግናለን። በማዳመጥ ላይ ያላችሁት የአሜሪካ ድምጽ ነው። እዚህ ግድም አንድ የፕሮግራም ማሳሰብ ያለ፣ እሱን ሰምተን እንመለስ።
መልካም ዜና ለሐኪሞን ይጠይቁ ተከታታዮች። ባለፉት 2 ዓመታት ሙሉ ቀልባችንን መቆጣጠር ብቻ ሳይሆን የኑሮ ዘይቤያችንን ጭምር ከመሰረቱ የቀየረውን ኮቪድ-19ን የሚመለከቱና በየጊዜውም የሚከሰቱ አዳዲስ ተለዋዋጭና አሳሳቢ ሁኔታዎች ሳቢያ ገርበብ ብሎ የነበረው የሐኪሞን ይጠይቁ የአድማጮች ጥያቄ መስኮት እንሆ ተከፍቷል። በሚያሳስቧችሁም ሆነ በየዘርፉ ከታወቁ ከፍተኛ ባለሙያዎች የአዋቂ መልስና ሙያዊ ትንታኔ የምትሹባቸውን የትኛውንም የጤና ዘርፍ የሚመለከቱ ጥያቄዎች እንደ ቀድሞ ሁሉ ተቀብለን ማስተናገድ ጀምረናል። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጥያቄዎቻችሁን በድምፅ በተቀረጸው መሳሪያ መሰረት አኑሩ። የዋትሳፕ ቁጥራችን 202-251-3505 ነው። የኢሜይል አድራሻችንን horn@voanews.com ተጠቅማችሁ ብትልኩም ይደርሰናል። ለሐኪሙን ይጠይቁ ማለት ብቻ አትዘንጉ።
አድማጮቻችን ቀሪ ጥቂት ደቂቃዎች ብቻ ናቸው ያሉን። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የህዝባዊት ሪፐብሊክ ቻይና በዓለም አቀፍ መድረኮች ላይ በክልሏም ይሁን ከዚያ ውጪ ባሉ ጉዳዮች ከጊዜ ወደ ጊዜ ድምጿን በልዩ ልዩ መንገድ አጉልታ በኃይል የምታሰማ አገር እየሆነች ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ፍራን ኢዘንስታት እና ኢዘንስታት ፋሚሊ ሜሞሪያል በተባለው ዓመታዊ መድረክ ላይ ተናግረዋል ይላል ርዕሰ አንቀጹ ሐተታውን ሲጀምር። ዩናይትድ ስቴትስ የህዝባዊ ሪፐብሊክ ቻይናን የምታየው በሶስት የተለያዩ መልኮች ሲሆን እንደ ተፎካካሪ፣ ተባባሪ ወይም ጠላት አድርጋ መሆኑን ብሊንከን ገልጸዋል ያለው ጽሑፍ፣ ብሊንከን ከአጋሮቻችን ጋር የምንሰራውን ስራ በቅንጅት ካደረግነው በእነዚህ እያንዳንዱ ነገሮች የተሻለ የበለጠና ውጤታማ ስራ ልንሰራ እንችላለን ብለዋል።
One of the reasons that we've invested so much in revitalizing our alliances, revitalizing our partnerships, revitalizing
ባለም አቀፍ መድረክ ካሉ ተቋማት ጋር ግንኙነታችንንና ትብብራችንን የበለጠ በማደስና በማጠናከር ላይ ያተኮርንበት ዋናው ምክንያት ቻይናን በሚመለከት የሚደረገውን ነገር ሁሉ አብረን እንድናደርግ ነው። እንደ ዩናይትድ ስቴትስ እንኳን ሆነን ቢሆን ለብቻችን ከምናደርገው ጥረት የተባበረና የተጣመረው ጥረታችን የበለጠ ክብደት ይኖረዋል።
ጽሑፉ በመቀጠል ብሊንከን ከአጋሮቻችን ጋር በመናደርገው ትብብር በተለይም ከህዝባዊት ሪፐብሊክ ቻይና ቤልት ኤንድ ሮድ ወይም የቀለበት መንገድ ከተባለው ስም ለምታራምደው ፕሮጀክት አማራጮችን ማቅረብ ነው ማለታቸውን ጠቅሷል። ይህ የመሰረተ ልማት ስምምነት በተለያዩ ዓለም ክፍሎች ላሉ አገራት የዕዳ ሸክም መሆኑን ብሊንከን እንዲህ ሲሉ ተናግረዋል።
One of the problems we've seen just in terms of the way it goes about making these investments in infrastructure is
አንዱ ችግር ይሄ በመሰረተ ልማት መስክ በሚፈሰው መዋለ ንዋይ አንጻር እየተመለከትን የምናደርገው ነገር ነው። ይሄ ግን አገሮችን እጅግ ግዙፍ በሆነ የዕዳ ጫና ተብትበው መውጫ እንዳያገኙ ማድረግ ሊሆን ይችላል። ወይም ዕዳቸውን መክፈል ያልቻሉ አገሮች ከሌሎች የመጣን የሀብት ምንጮቻቸው እየወሰዱ እንዲከፍሉ የሚያስገድድ ይሆናል። መጨረሻው ዞሮ ዞሮ አገሮች ሲከስሩ ቻይና ያላቸውን ሀብት ትወርሳለች።
ርዕሰ አንቀጹ በመቀጠል የህዝባዊት ሪፐብሊክ ቻይና የመሰረተ ልማት ፕሮጀክቶችን ስትሰራ የራሷን ሰራተኞች ይዛ ትመጣለች። ይህ ደግሞ የአገሬዎችን ሰራተኞች ያስከፍላል ብሏል። በቻይና ፕሮጀክቶች ላይ የሚሰሩም የአገሬው ሰራተኞች እጅግ አደገኛ በሆነው የሥራ ሁኔታ ውስጥ እንዲሰሩ ይገደዳሉ። ለመደራጀት ስለማይፈቀድላቸው ለተለያዩ የግዳጅ ስራዎች ይዳረጋሉ። የሚገነቡ ነገሮችም ደረጃቸውን ያልጠበቁ ከመሆናቸው በላይ ለአካባቢው አየርና ተፈጥሮ ክብር የሚሰጡ አይደለም ሲል የርዕሰ አንቀጹ ጽሑፍ አመልክቷል። ለዚህም ላሽ ለመስጠት ዩናይትድ ስቴትስ እና ተባባሪዎቿ የተሻለ ዓለምን መልሰው መገንባት ጀምረዋል ሲል ርዕስ አንቀጹ አትቷል። ይህ ከበለጸጉት የቡድን 7 አገሮችና ሌሎች ጋር የሚከወን ሲሆን በመላው ዓለም የተሻለ የመሰረተ ልማት ለመገንባትና አገልግሎቱ ለሚያስፈልጋቸው ሁሉ የተሻለ አማራጭ ሊሆን የሚችል ነው ሲልም ጽፏል። በመጨረሻም ዩናይትድ ስቴትስ ከአጋሮቿና ተባባሪዎቿ ጋር በመሆን ህዝባዊ ሪፐብሊክ ቻይና በማሳተፍ ካልሆነም አስፈላጊ በሆነ ጊዜ ሁሉ በመቋቋምና በመከላከል ለመስራት ቁርጠኛ ነች ሲል ርዕስ አንቀጹ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ያቀናበረችልን ብርሃን ኃይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። በመስተንግዶው ሀብታሙ ስዩም አብሬያችሁ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት።